የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ፕሮግራማችን ስንጀምር በቀደምት የሳምንቱ ዜና አሸናፊ ዞሎን ይቀርባል። እንደምን ሰንብታል አሸናፊ? አንተ ወደ ዜና አምራለን።
በመላው ዓለም በድረ ገጻችን የምትከታተሉን ኢትዮጵያና ትውልደ ኢትዮጵያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለተ ረቡዕ ሚያዝያ 17/2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ይብራሉ። የሰሞኑ ዋና ዋና ሀገር ቤት ዜናዎች፣ የትግራይ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት በይፋ አሸኛኝ የተደረገላቸው፣ በኢትዮጵያ የሰብአዊ መብት አያያዝ እና የዲሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ የተመድ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ዛይድ ራድ አል ሁሴን አመለከቱ የሚሉት ናቸው። ሌሎች ዜናዎች አሉን። በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዘርዘር የቀድሞ የፌዴራል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትላንትናው ምሽት በብሔራዊ ቤተ መንግስት ይፋዊ የክብር አሸኛኘት ስነስርዓት ተደረገላቸው። በአሸኛኘት ስነስርዓቱ ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጨምሮ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማቶችና ታዋቂ ግለሰቦች ተገኝተዋል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባደረጉት ንግግር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለበረከቱ አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ምሁር እና ለሁላችንም ትምህርት የሚሆን ልዩ ባህሪ ያላቸው መሪ ነበሩ ብለዋል። አቶ ኃይለማርያም ብዙ ነገሮችን አስተምረውናል ያሉት ጠቅላይ ሚኒስትር ዶክተር አብይ ስልጣንና ወንበር ህዝብ ማገልገያ እንጂ የግል መገልገያ መሆን እንደሌለበት ያስተማሩ ናቸው ብለዋል። ኃይለማርያም በበኩላቸው የነበርኩበት ኃላፊነት በጣም ከባድ ነበር። ጠቅላይ ሚኒስትር ዶክተር አብይ ለሚጠብቃቸው ፈተና ትዕግስት እና የሁላችንም ድጋፍ ያስፈልጋቸዋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ በሚሰሩበት ጊዜም ከመተቸት በፊት ድጋፍ፣ ከመውቀስ በፊት ምክር መለገስ እንደሚያስፈልግ በአደራ ጭምር መልእክታቸውን አስተላልፈዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዛይድ ራድ አል ሁሴን በኢትዮጵያ የሰብአዊ መብት አያያዝ እና የዲሞክራሲ ስርዓት ግንባታ እንዲጠናከር ጠየቁ። ከፍተኛ ኮሚሽነሩ ዛሬ ከኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተወያይተዋል። ቆይታቸውም በሀገሪቱ የሰብአዊ መብት አያያዝ እና የዲሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል። በኢትዮጵያ ሰላማዊ የስልጣን ሽግግር መደረጉ በሀገሪቱ የዲሞክራሲ ስርዓት እያደገ መምጣቱን ያሳየ መሆኑንም አመልክተዋል። ኮሚሽነሩ ኢትዮጵያ ሰላምና መረጋጋት በማምጣት ወደ ተለመደው ተጽዕኖ ፈጣሪነቷ ለመመለስ በትክክለኛ አቅጣጫ ላይ መሆኗን አመልክተዋል። በኢትዮጵያ ቆይታቸው ህዝቡ ውስጥ አዲስ የተስፋ መነቃቃት ስሜት መመልከታቸውን ጠቅሰው ህዝቡ በመንግስት ላይ ያለው እምነት ከፍተኛ መሆኑን መታዘባቸውንም አንስተዋል። የአድዋ ድል የኢትዮጵያውያን አንድነት ጎልቶ የወጣበትና ለአፍሪካና ለዓለም ጭቁን ህዝቦች የነጻነት ጎህ የቀደደ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የአድዋ ፓን አፍሪካን ዩኒቨርሲቲን በዓለም አቀፉ ማህበረሰብ ለማስተዋወቅና ተቋማዊ ቅርጽ መስጠትን ዓላማ ያደረገ ዓለም አቀፍ ጉባኤ ትናንት በአድዋ ከተማ ተካሂዷል። በጉባኤው ላይ ንግግር ያደረጉት ዶክተር ደብረጽዮን ድሉ ኢትዮጵያውያኖች የጣሊያኖችን ምኞት ከንቱ ያደረጉበት መሆኑን ተናግረዋል። በአድዋ የሚገነባው የአድዋ ፓን አፍሪካ ዩኒቨርሲቲ የአፍሪካ ታሪክና የፓን አፍሪካኒዝም የልቀት ማዕከል እንደሚሆን ያላቸውን እምነትም ገልጸዋል። የትግራይ ክልልም የዩኒቨርሲቲው ግብ እንዲሳካ አስፈላጊ ሁሉ ድጋፍ ያደርጋል ብለዋል። የአፍሪካ ህብረት ምክትል ኮሚሽነር ቶማስ ኩዌሲ የአድዋ ጦርነት የአፍሪካ የነጻነት ተጋድሎ ታሪክና የአሸናፊነት መንፈስ በማጠናከር የእናሸንፋለን መንፈስ የፈነጠቀ ነው ብለዋል። በጦርነቱ ኢትዮጵያ በራሷ ልጆች ነጻነቷ እንዳስከበረች ሁሉ ሌሎች አፍሪካውያንም ነጻ እንደሆናለን በሚል መንፈስ ያደረጉትን የጸረ ቀኝ ግዛት እንቅስቃሴ ያጠናከረ መሆኑንም አንስተዋል። በፖላንድ ጉብኝት በማድረግ ላይ የሚገኙት የፌዴራል ፕሬዚደንት ዶክተር ሙላቱ ተሾመ በትላንትና ዕለት ከፖላንዱ ፕሬዚደንት አንድሬ ዱዳ ጋር በዋርሶ ተገናኝተው ተወያይተዋል። በውይይቱ ወቅት ፕሬዚደንት ዶክተር ሙላቱ የኢትዮጵያና የፖላንድ ግንኙነት ታሪካዊና ረጅም ጊዜ ያስቆጠረ መሆኑን ተናግረዋል። በከፍተኛ የሀገራት መሪዎች ደረጃ የሚደረጉ ጉብኝቶችም ኢትዮጵያና ፖላንድ በሁለትዮሽ እና ዓለም አቀፍ መድረኮች በጋራ ለመስራት ያላቸውን ፍላጎት የሚያሳይ መሆኑን ገልጸዋል። ይህ ግንኙነት ግን በዘላቂነት ተጠናክሮ እንዲቀጥል ዘመኑ የሚጠይቀው የንግድና ኢንቨስትመንት ግንኙነት መጎልበት እንደሚኖርበት አሳስበዋል። የፖላንዱ ፕሬዚደንት አንድሬ ዱዳ በበኩላቸው ሀገራቸው ኢትዮጵያን በአፍሪካ ውስጥ ዋነኛ አጋሬ ናቸው ብላ ከምትጠራቸው ሀገራት መካከል አንዷ መሆኗን ተናግረዋል። ከኢትዮጵያ ጋር ያለውን የንግድና ኢንቨስትመንት ግንኙነት ለማጠናከርም በቅርቡ የፖላንድ የንግድ አመቻች ቢሮ በአዲስ አበባ ይከፈታል ብለዋል። በመጨረሻም በአዲስ አበባ ከተማ እየተካሄደ ያለውን የጋራ መኖሪያ ቤት ግንባታ ሙስናና ብልሹ አሰራር እያጓተተው መሆኑን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባዘጋጀው የውይይት መድረክ ላይ የቀረበ አንድ ጥናት አመለከተ። በውይይቱ ለቤቶች ግንባታ መዘግየት የተለያዩ ምክንያቶች የተጠቀሱ ሲሆን በዋነኝነት ይህ ልማቱ ለሙስናና ብልሹ አሰራር ተጋላጭ መሆኑ እንደሆነ ተገልጿል። የቤት ልማቱ ለሙስናና ብልሹ አሰራር የተጋለጠባቸው መንገዶች ከየውይይት መድረኩ በ18 ዋና ዋና ነጥቦች አስቀምጧቸዋል። ሙስናና ብልሹ አሰራር ከዚህ በፊት በተደረጉ ጥናቶች የጋራ መኖሪያ ቤት ግንባታን እያጓተተ መሆኑ ቢገለጽም ችግሮቹን ለመቅረፍ የተሰራው ስራ በጣም ዝቅተኛ እንደሆነም በውይይቱ ላይ ተመልክቷል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች፣ የምታዳምጡት የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ። የክብሬ መመኪያ ደስታና ህይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ
ሰቶኛል ሰይሳ አየ አሳ የትም ዞሮ መግቢያ ማረፊያ ጎጆይ መክራሪያ ጋሻናት ዳግም መኪያይ ልዩነ ታወቂያ የደመለያይ ዛሬም ነገም ሁሌም ልበል ኢትዮጵያይ ልበል ኢትዮጵያይ
አድማጮች ይሄ የምታደምጡት ኢትዮጵያ እንደምጽ የሬዲዮ አገልግሎት ነው። ውይታችን ገጥላለና ሸናፊ በአትላንቲክና ሁለት ለቀድሞ ጠቅላይ ሚኒስትር ኃይለ ማርያም የመጨረሻ አለው የስንብት ዝግጅት ተካሂዷል። ንግግሮችም ተካሂዷል። ብዙ ሰዎች ቢተሳሰቡበት ነበር። እንደው ዝም ብለ እንደስተመለከተው ከዚህ ከዝግጅት ምን አይነት ምን አገኘንበት ምን ተማርንበት ምንስ ልንማርበት ለወደፊት ይዘን በለን ሄድ ምን ይችላል ልንቋጭ ምን ይችላል ነገር አለ ብለ ተገምታለህ?
እንግዲህ አንድ በመጀመሪያ ያሳየን ነገር የኢህአዴግ አገሪቱ አምባሳደር እስከ ባለሁት 27 ዓመታት አገሪቱን ያስተዳድረው ኢህአዴግ ነው። ኢህአዴግ በትጥቅ ትግል ውስጥ አልፎ የመጣ ድርጅት ነው። ወርስ በኋላ በህዝቡ ክልልና ወደ ስልጣን ላይ መጣው። ግን በህዝቡ ክልልና ስልጣን ላይ በቆየባቸው ጊዜዎች ውስጥም የትግሉ ወቅት የነበረው ሞራሊቲ እንዳለ ነበረ እና ታጋዮቹ በኋላ አመራሮች የሚሆኑት ህይወታቸውን ለመስጠት ሁሉ ነገር ጥለው የወጡ ስለሆኑ ስለ ቤተሰብ እና ስለ ሌላ ከዚህ ቀጥታ ከትግሉ ዓላማ ውጪ የሆኑ ነገሮች ዋጋ ያለ መስጠት ነገር ነበር። ትዳር እንኳን ሲመሰርቱ ቫልዩ የሚያደርጉት ነገር በቆንጆ ነች ምናምን የሚባል ነገር ሳይሆን የትግል የዓላማ ጽናት ቫልዩዋቸው እዚህ ጋር ብቻ ነበር የነበረው እና ይሄ ነገር መንግስት ተመስርቶ ገዢ ፓርቲ ከሆኑም በኋላ የቤተሰብ ነገር ማንሳት የማይሆንላቸው ነበር። ያ ሞራሊቲ የሚቀጠለው እና ራስን ከዋናውን ግብ ማሻረክ ይልታል። አሁን ከሙስሊሞች ከሌላ ነገር ጋር ማሻረክ ያን ትልቁን አይዲያል ማሻረክ አድርገው ስለሚወስዱት ስለ ቤተሰብም ስለሌላ ስለ ግል ህይወትም አያነሱም። እና ይሄ በራሱ ጊዜ መክሰሙን ያሳየን ነገር ነው። አንድ ነገር እንግዲህ ባለፈውም ዶክተር አብይ ጠቅላይ ሚኒስትር ሲሆኑም ይህን ነገር ሽረውት ነበር፣ ስለ ቤተሰቦቻቸው፣ ስለ ራሳቸው፣ ስለ ግላቸው በማንሳት አሁን ደግሞ ትላንትና ኦፊሻሊ ወጥቶ ኃይለማርያምም እባካችሁን ሌሎቻችሁም የቤተሰብን ነገር ግምገማ ፈርታችሁ አትተዉት ብሎ ፊት ለፊት የተናገሩት። ይሄ ማለት ከአሁን በኋላ የቤተሰብና የግል ጉዳይ የመንግስት ኃላፊ የሆነ ስትሾም ማንሳትና በአንተ ህይወት ውስጥ ያለውን ልሻ እየተናገሩ ማወደስ ሞራሊ ትክክል ነው የሚል ነገር አንድ ይሄ መፈጠሩ ነው። እና ፊት ለፊት በቃ ተበሰረ፣ ያኛው ከሰመ፣ ይሄኛው መጣ። የትኛው ማገር ያለ ስለሆነ መልካም ነው። አንድ ትውልድ ድሜ ሲቆይ የተፈጠረ ነገር ነው። ሌላ እንግዲህ የተረዳነው ነገር ሰላማዊ የስልጣን ሽግግር ባህልን እየተለማመድን መሆኑን እናያየ ነው። እንደ ጀማሪነታችን አዲሱ ሲገባ ያኛው ሲሄድ እንደው ዝም ብለን
ተኳርፎ
ወደ ቤትህም አልተባለም። ለሰራቸው ስራዎች ሪኮግኒሽንም ጭምር በመስጠት ነው። እንግዲህ ያን ጊዜ አይተሃል፣ ድንኳን በዚህ ለመመረብ አበቃ ተብሎ ቤተ መንግስት ውስጥ ያኛው ሲገባ ያኛው ሲወጣ መልካም ምኞት ተመኝተው ተመራርቀው የተለያዩበት ሁኔታ ይገናል። አሁን ደግሞ ለሰራኸውም ስራ ይሄ ተስኪር ከግንሽን ይሰጣል ለሀገር ሰርታል የሚልና ይሄንን ሰላማዊ ስልጣን ሽግግር የመለማመት ነገር ነው። እኛ ሀገር መሪ ተነሳ ማለት ራሰናደ ማለት ነበር የምናየው። ያ ከበፊት የቀድሞ ጠቅላይ ሚኒስትር የሞቱ ጊዜ የተፈጠረው እንድንቀጤ ታስታውሳለ ደግሞ እንደሌለ ነው ነው እና ሌሎችም ተቃዋሚዎችም በተለይ ውጭ ሀገር ያሉትም እንደዛው የመሪ መለወጥ የመሪ ህልፈት የስራ ሰውድ ያመጣል ብለው ነው። አንድ ጊዜ አስታውሳለሁ አሁን በእስር ላይ የሚገኙት አቶ አንዳርጋቸው ጽጌ የመለስ ዜናዊ መሞት አንድ ትልቅ ኦፖርቹኒቲ ነበረ ስርዓቱን ለማስወገድ፣ ግን ሳንጠቀምበት ቀርተናል። ግን ኢህአዴግ ሌላም ኦፖርቹኒቲዎች ይሰጠናል ብለው ነበር። የመሪን ህልፈት ራሱ እንደ ኦፖርቹኒቲ የማየትና ስርዓት የሚናጋበት አድርጎ የመመልከት ነገር ነበረ። እዚህ ህዝቡም ውስጥ ተመሳሳይ ነገር ነው ያለ። አሁን ባለፈው ጠቅላይ ሚኒስትሩ ከኃላፊነታቸው በገዛ ፈቃዳቸው መልቀቃቸው በሬዲዮ ሲነገር የሰማ ሰው በድንጋጤ መኪናውን አቁሞ የሄደ ነበር። ያን ቀን ከ12 ሰዓት በኋላ የሚንቀሳቀስ ነበር። ደግሞ ምን ሊመጣ ነው? ይሄ የተለመደ ነገር ነው በሀገራቸው። ይሄ እንዳልሆነና ስልጣን አንዱ በህይወት እያለ እንኳን ደስ አለ ተባብሎ ያኛው ወደ ህይወት የሚመለስበት ያኛው የሚቀጥልበት ሁኔታ መኖሩን ነው የሰማ ነው። ይሄ አንድ ትልቅ ነገር ነው እና እዚሁ ላይ ደግሞ ዶክተር አብይ ባደረጉት ንግግር ያነሱት አንድ ነገር አለ ልጠቅሰው የምፈልገው። ይሄ የስልጣን ሽግግር አሁን በኢህአዴግ መካከል የተደረገው ግን ኢህአዴግ ከተሸነፈ ለተቃዋሚዎችም የምንሰጥ ይሆናል ያሉት። ይሄ እንግዲህ የውጭ ዲፕሎማቶች ባሉበት፣ ታዋቂ ግለሰቦች ባሉበት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ባሉበት፣ ምናልባት የተቃዋሚ ፓርቲዎችም ሰዎች ሊኖሩ ይችል ይሆናል፣ እርግጠኛ አይደለሁም። የቴሌቪዥኑ ማታ የተሰበሰቡን ታዳሚውን እያሳየ አልነበረም። ፊት ለፊት የተነገረ ነገር ነው። ይሄ ማለት ምንድን ነው? እሱ ተወዳደሩን አሸንፉም፣ ይኸው
እኛም እንሰጣለን፣
በዚህ አይነት መድረክ ማድረግ እንችላለን ተብሎ በዚህ ላይ ስልጣን የስልጣን ምንነት ከምንም በላይ ጎልቶ እንዲወጣ ተደርጓል። ህዝብ ማገልገያ መሳሪያ ነው እና ከኃይለ ማርያም የተማርነውም ይሄ ነው ተብሏል። ሌላ እንግዲህ ኃይለ ማርያም ደግሞ ካደረጉት ንግግር የተማርነው ነገር እውነትም ስልጣንን ለህዝብ ማገልገያነት ተጠቅመውበት እንደነበረ ነው። በተለይ ከልጆቻቸው ጋር አያይዘው ያነሱት ነገር ብዙ ሰውን ያስደነቀ ነው። ይሄ ነገር እኔ በፊት ጭምጭምታውን ሰምቻለሁ። ልጆቹ ዶርም እኮ ነው የሚያድሩት ምናምን የሚባለው ምክንያቱም የሴኪሪቲስ ነገር ምናምን ብዬ ነበረ። ግን ለማንኛውም ተማሪ ዶርሚተሪ አድረው ሌሎች ጓደኞች ኖሯቸው አብረው በካፌ በልተው አብረው ላውንጅ ቡና ጠጥተው ነው ይኖሩት። ከቤተ መንግስት ወጥተው ከአባታቸው ቤት ወደ እንትን ሲሄዱ ከፕሮቶኮሉ ለሚኒስትሮች አሁን የቤተሰብ መኪና የሚባል አለ። የሚኒስትሩ ልጆች በአውቶሞቢል ነው ትምህርት ቤት የሚሄዱ፣ እነሱ ግን በታክሲ ነበር የሚሄዱ። ይሄ ስልጣኑ እኔ እዛ ያሉ ጥቅማ ጥቅሞቹን እንኳን እነሱ አይደሉም መድረሻው። በቃ እኔ እዚህ ጋር የተቀመጥኩት ህዝብን ለማገልገል ነው አገለግላለሁ የሚል ነገር የስልጣን ምንነትን ያሳየ ነው። ይሄ ሁሉም ሰው ሊማርበት የሚገባ ነው። ስልጣን እኔ የምጠቀምበት ሳይሆን ማገልገያ፣ ህዝቡ ማገልገያ መሳሪያ ነው ካልክ ደግሞ ማንም ሰው ቢመጣ አሸንፎ ህዝብ እሱ ያገልግለኝ ካለ የመስጠት ነገር የመስጠት ፍቃዱ መኖሩን የሚያሳይ ነው እና ይሄ ለተቃዋሚዎችን መልእክት ያስተላለፈ ነው። አሁን በይፋ እውነት ሊሆን በሚችል እንደሚችል በሚያረጋግጥ መንገድ ተፎካክረው ይህን ከሰጣቸውና ከወከላቸው ስልጣን ሊረከቡና ሰላማዊ ስልጣን ሽግግር ተደርጎ ቤተ መንግስት ውስጥ የቀደመውን ለሀገሩ በማገልገሉ አወድሰው እነሱ ደግሞ የሚገቡበት ሁኔታ እንዳለ ትምህርት የሰጠ ነው። በአጠቃላይ ከጠቅላይ ሚኒስትሩ አሸናኘት ጋር ተያይዞ ያለው ሁኔታ ይህንን ይመስላል።
ከንግግራቸው አሁን የቤተሰብን ነገር ስታነሳ በጣም የደነቀኝ ስለ ልጆቻቸው ሲያወሩ በታክሲ ቁጭ ብዬ ሳዳምጠው እሳቶች እና ሌሎች ጋዜጦች ይጽፉት የነበረ ልጃቸውን በይህን ያህል ሚሊዮን ብር ዳሩ፣ ይህን ያህል ተደብቀው ይኖራሉ የሚል ነገሩን እንዴት ሊሆን ቻለ? አንደኛ ነገር ልጆቹን አያውቋቸውም፣ ሳያውቋቸው ነው የሚያወሩ። ድሮም ኢትዮጵያ ውስጥ ባለስልጣኖችና ሀገርን ሳያውቁን ስለ ሀገር የሚያወሩ ሰዎቹ ግን እንደዛ ነገር መሆኑ አንደኛ እንደ አባት ወይም እንደ እናት እንዴት ልባቸው ለቀቀ ማለቴ ፍርሃት አያድርባቸውም የሚለውም እንትን አድርጎ ባጭ ስሜቴ ውስጥ ገብቷል። ግን ያን ነገር ካደረጉ ይሄ በተለይ ለባለስልጣናት መንግስት አካል ውስጥ መንግስት ስልጣን ላይ ለሚቀመጡ ሰዎች ትልቅ ትምህርትና ትምህርት ከዛም ደግሞ ትልቅ መደፋፈርን ከህዝብ ጋር ያላቸውን ግንኙነት የሚያደፋፍር ይሆንላቸዋል የሚል ነው ያጋጠመ የልቤ ውስጥ ሰውነቴ ውስጥ የገባው ከንግግሩን ሳዳምጥና እሱ ነው። ትንሽ ስሜታዊም ነበሩ። ብዙ ስለሚስታቸው ስለባለቤታቸው ብዙ ተናገሩ። በጣም ጥሩ በሆነ መልኩ መገለጽም ያለበት ቀደም ያልከው አንድ ነገር አለ። ሽግግር ከነበረው አመለካከት ወደዚህኛው አመለካከት የተለየበት ነው። አስታውሳለሁ አንድ ጊዜ ለሚሊኒየም ጊዜ ወጣቶችን አቶ መለስ ዜናዊ ወጣቶችን ሰብስቦ በሚያናገርበት ጊዜ አንድ ወጣት ሴት የጠየቀችው ነበር ስለበሳቸውና በባለቤታቸው መሃል ያለውን እና ሲናገሩ አሁን ቅድም ያነሳው በትግሉ አካል ታጋይ አላማ ያለው በአላማ የጸና የሚባለው ነገር ላይ ትኩረት ስለነበረ የዲሞክራሲ ስርዓታችን ምንም ምርጫ አልነበረኝ። እሷም ተኳሽ ሰዓት የሚወጣ ነገር ያለ ተኳሽ ነበረች እና ከእንትን ውጪ ከዛ ውጪ አላማ ሐሳብም አልነበረኝም አማራጭም አልነበረብኝ እናንተ ግን መማር አለባችሁ የሚል አሁን የእሳቸውን የሁለቱ የዶክተር አብይና የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ንግግርና የአቶ መለስ ንግግር ስትመለከተው የቱን ያህል ለውጦች እንደመጡ ከጠቅላይ ሚኒስትር መለስ ወደ ኃይለ ማርያም ሲመጡ ከኃይለ ማርያም ደግሞ ወደ ዶክተር አብይ ሲመጣ ያለው ሽግግር የሽግግር ሂደቱ ራሱ እኮ አንድ ነገር ይሰጥ በነበርንበት መቀመጥ አንችልም የሚለውን ነገርም ያሳያል። አንተ እንዴት አየው እሱ ላይ?
ያው እንግዲህ እንዳልኩ ነው ሂደት ላይ መሆናችን እንደሚያሳየው ስታግናንት እንዳልሆን ራሱ በኢህአድግ ውስጥ ለውጦች እየመጡ መሆኑን ኢህአድግ ራሱ ኢቮልቭ እያደረገ ነው። የዛሬ 27 ዓመት የነበረውና ያሁኑ አንድ እንዳልሆነ ከውስጡ ወቅቱ በሚጠይቀው ልክ ራሱን የከረከመ አሁን ላለው ሁኔታ የሚመች ኢህአድግ መውጣቱን የሚያሳይ ነው ሂደት ላይ መኖሩ ነው። እንግዲህ ይሄ አንደኛው ማኒፌስቴሽን ሆነ እንጂ የዚህ በቤተሰብ ጉዳይ ላይ ያለው የሞራሊቲ ለውጥ አንዱ መገለጫ ሆነ እንጂ ውስጥ ደግሞ ሌሎች ጉዳዮችን የሚይዙባቸው መንገዶች የትግል ጊዜ የአመራርና አሁን ያለው የተለየ ነው። ራሱ ከምትን ጋር እኮ ያላቸው እንግዲህ በጣም ዴዲኬትድ ናቸው ለዴሞክራሲ፣ ለሰላም፣ ለልማት ነው ያ ሁሉ መስዋዕትነት ህይወትን የሚያክል ውድ ነገር አሳልፎ የተሰጠው እና ትልቅ ዋጋ የሚሰጡት ያን ጊዜ ግምገማ አልነበር ለምሳሌ እና ችግሮች ሲፈጠሩ ሰው ጥፋት እንኳን ቢያጠፋ ግምገማ ነው የሚደረገው። ግምገማ ተደርጎ እስከ መጨረሻው ድረስ ሰውየው በቃ ጥፋተኛ ነኝ የሚታሰቡት እንደሆነ ታምራት ላይ ነኝ ለፊት በቃ ጥፋተኛ ነኝ ብሎ ፓርላማ እስኪናገር ድረስ እንዳደረጉት ይደረግና ጉዳዩ ከዛ በኋላ ሰውየው ወደ ትግሉ ይከተላል። እንደዚህ አይነት ነገሮች ሁሉ በዚህ መንገድ ሳይሆን ቃል ይገባል ስልጣን ሲረከብ ከዛ በኋላ በፐርፎርማንስ ይመዘናል። ግን ነገሮችን በግምገማ ሰውየውን ይያረም በልደሙ አሁን ተነስዛ ገሄድና ስራ የሚል ከትግሉ የመጣ ባህል ሳይሆን ታርሟልና ይስራ የሚል ሳይሆን የህግ ተጠያቂነት አሁን ታስተው እንደሆን ባለፈው አለማየሁ ጉጆ ኦፍ ኮርስ በኋላ ከትግሉ በኋላ ነው የሚኒስትር ዴታ የነበሩት የገንዘብና ኢኮኖሚ ማስተባበሪያ ሚኒስትር ፓርላማ ቀርበው ያለ መከሰስ መብታቸው ሲነሳ አይ እንደ ወደ ህግ ባትወስዱ ጥሩ ነበር በፖለቲካዊ መፍትሄ ቢበጅለት ማለት እዛው ተገማግመን እዛው ለታርሙኝ እንደ ድሮ ባህላቸው ይያሉ እየጠየቁ ነው። እነዚህ ነገሮች ሁሉ እየቀሩና ህግና ህግ ብቻ
የህግ በላይነት
አሁን አይ ትልቁ ነገር ብዙ ሰዎች ችግር ይኖርባቸዋል አመራሮች ሰው ሁሉ ጊዜ የሚያማረው ነገር ከዚህ ተነስቶ ወደዛው ረዳው ሰልዝ ይላል ያድግ በመስዋዕትነት ውስጥ የመጣ ስለሆነ አንድ ሰው ህይወቱን ሊሰጥ ከሄደ በኋላ ምኑን ትቀጠዋለህ? ህይወቱን ሊሰጥ የተጫካ የገባን ሰው ምን ትቀጠዋለህ? በቃ ህይወቱን ሊሰዋ ነው የሄደው። ስለዚህ ምን እንደምታነገው ጥፋተኛ መሆኑን ታሳምንና ሁለተኛ ሊለመደው በማይችለው ሁኔታ አንጽሐው እንደገና ወደ ስራ ነው የምትመጣው። ይሄ ባህል እየተንከባለለ መጥቶ የፈጠረው ነገር ሁሉ እየተስተካከለ የሚመጣ መሆኑን ይሄንንም ጭምር በውስጥ መኖሩን ያሳየናል። መልካም ነገር ነው።
ጥሩ እንግዲህ ጥሩ ነገሮችን አይተናል። አንዳንድ ጊዜ ደግሞ መታረም ያለባቸው መንግስትም የመንግስት አካላትም የመንግስት ደጋፊም ማየት ማዳመጥ ያለባቸው አንድ ነገር ቢኖር ታግዘኛ ላጠገብ አንድ የመጽሐፍ አለ ይመስለኛል ህገ መንግስት ምንለው አንዴ ታዘብኩት የሚል ግምት ስላለኝ ነው። አንዴ ታዘብኩት ነገር ቢኖር ምንድነው? አንደኛ ነገር የሀገሪቱ ፕሬዝዳንት ሀገር ውስጥ አይደለም ያሉት፣ ለስራ ጉብኝት ውጭ ፖላንድ ነው ያሉት። ሁለተኛ ነገር ይሄ ነገር የጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር የስንብት ሂደት የተካሄደው በታላቁ ቤተ መንግስት ውስጥ ነው። በሶስተኛ ደረጃ ሽልማትም ተሸልሟልና እሱ አንደኛ ታላቁ ቤተ መንግስት ውስጥ ፕሬዝዳንቱ የለም። እንደነዚህ አይነት ነገሮች መሰራት የነበረባቸው ፕሬዝዳንቱ ባሉበት እሳቸው ነበሩ ሸላሚ። እንደ ህገ መንግስቱ እንደሳቸው የሚጠቅስ ይመስለኛል ፕሬዝዳንቱ እንደዚህ አይነት ሽልማቶች የስራ ሂደቶች እንደዚህ ስንብቶች ሆነ ሲመጡና ያ ባለለበት ሁኔታ ነውና የፕሮቶኮል ነገር የምትባሏ ነገር እየተሸረሸረች እየመጣቻለች ይመስለኛልችና እንደው ለአድማጮቻችን ከህገ መንግስቱም አቋያም ሁለተኛ ነገር ደግሞ ይሄ ፕሮቶኮል እንደ መንግስት መንቀሳቀስ መቻል አለብን፣ አሁንም ዝም ብለን እንደ ድሮ መንቀሳቀስ የለብንም የሚለውንም ነገር የሚያዳምጡ አዳምጠው እንዲናገሩ ያዳምጡትም የራሳቸው የሚመለከታቸው ከሆነ ከቢሮአቸው አንስቶ ቢሮክራሲ ይብዛ አይደለም የስርዓቱ በሱ ይብዛ አይደለም ግን ፕሮቶኮል እንደ ሀገር እንደ መንግስት በመሰራበት ጊዜ በተለይ የመንግስት አካላት ተላልቅ ቤተ መንግስት የሚያክል ነገር የውጭ እንግዳ ጉብኝትን የሚያክል ነገር ፕሮቶኮል አለ። የት ሄዱ እነዛ ፕሮቶኮሎች? እና ነው እንደዚህ ውስጥ ያይለኑና እስቲ ከህገ መንግስቱ ማኳያ እንደው አንዳንድ ነገሮች በልኝና ያንተንም የታዘብ ከሆነ ጋር ካለ ከዚህ ውስጥ ንገረኝ።
እንግዲህ ይሄ ስነ ስርዓት ቤተ መንግስት ውስጥ ነው የተካሄደው። ብሔራዊ ቤተ መንግስት ማለት ይሄ ታች ሁሉሀ ያለው ማለት ነው።
አዎ
ይሄ የፕሬዚዳንቱ የርዕሰ ብሔሩ መኖሪያና የስራ ቦታ ነው። ስለዚህ እዛ ቦታ ጋር የሚደረገው ነገር ፕሬዚዳንቱ ሳይኖሩ መደረግ ያለበት አይደለም። ምክንያቱም ባለቤት የሌለበት ቤት ውስጥ ገብተህ አንድ ነገር ለማድረግ ነው። እነ ጠቅላይ ሚኒስትሩ በግላቸው ካደረጉም የእሳቸው የመስሪያ ቦታ አለ፣ የጠቅላይ ሚኒስትሩ ጽህፈት ቤት እና የላኛው ግቢ ውስጥ፣ እዛ ውስጥ ቢያደርጉት እንኳን አንድ ነገር ነበር። ፕሬዚዳንቱ በሌሉበት ሁኔታ ቤታቸው ውስጥ ገብተህ በሌላ ሰው ቤት ውስጥ ደግሰህ እንደ ማብላት ነው እና ትንሽ የማይመች ነገር አለው። በሌላ በኩል ሽልማት ተሸልመዋል ጠቅላይ ሚኒስትር ኃይለማርያም። እንግዲህ ሽልማት መሸለማቸው ምንም ይገባቸዋል። ምክንያቱም በአስቸጋሪ ሁኔታ ውስጥ ስልጣን ተረክበው ኢኮኖሚውን እድገት አስቀጥለው የህዝብ አገልጋይነት መንፈስን ማንኛውም ሰው ሊማርበት እንደሚችል ስልጣን ማለት እንደው ራስህን እንኳን የምትጠቅምበት ሳይሆን ህዝብ ብቻ የምታገለግልበት ነው የሚለውን ነገር አስተምረው ይሄ ማለት የዲሞክራሲን ባህል አጎልብተው ይህን ሁሉ አስተዋጽኦ ያደረጉ ሰው ስለሆኑ ሽልማት መሸለም አለባቸው። ታዲያ ለሀገሩ ይሄን ያህል አገልግሎት የሰጠ ሰው ሲሸለም ሽልማት ስነ ስርዓት አለ፣ ፕሮቶኮል አለ። ሽልማቶች የኒሻን ሽልማቶች አሉ። እነዚህ የኒሻን ሽልማቶች ደረጃ አላቸው፣ ስያሜ አላቸው። ሲሰጥ በዚህ ደረጃ ሀገሩን አገለገለ ለምትሰር በጦር ሜዳ ጀግንነት ይሁን በልማት ይሁን በሰላም ይሁን በአመራር ይሁን ስትሸልመው የሚያስከትለው ክብርና ጥቅምም አለ፣ ስያሜ አለው፣ ደረጃ አለው። ይሄኛውን ሽልማት ተሸለሙ ነው መባል ያለበት እንጂ ዝም ብለህ ወርቅ በወርቅ የተሰራ ነገር ስያሜ የሌለው ጥቅሙና የሚያስከትለው ክብር የማይታወቅ ሽልማት አትሸልምም። በዚህ ላይ ሽልማት በዚህ ደረጃ ሀገሩን ላገለገለ ሰው ሽልማት መስጠት የጠቅላይ ሚኒስትሩ ስልጣን ሳይሆን የፕሬዚዳንቱ ስልጣን ነው። የፕሬዚዳንቱ ስልጣንና ተግባር የሚለው አንቀጽ 71 ንዑስ አንቀጽ 5 ላይ ፕሬዚዳንቱ በህግ መሰረት ኒሻኖችና ሽልማቶችን ይሰጣል ይላል። ከዛ ውትድርና ማዕረጎችን የሚሰጠው እሱ ነው። እና አሁን ጠቅላይ ሚኒስትሩ ሽልማት ይሰጣል የሚል አንድም ቦታ ጋር የለም። ግን ሽልማቱን ሰጡ። ሽልማቱን ሰጥተው ሰርተፍኬቱን ሲሰጡ በጠቅላይ ሚኒስትሩ ስያሜ ነው ሽልማት የሰጡት። እና ይሄ ህገ መንግስታዊ አይደለም፣ ፕሮቶኮልም አይደለም፣ ስለዚህ ለወደፊት መደገም የለበትም።
በተለይ
ለሀገራቸው ላገለገሉት ሰው ስም ያለው ሽልማት ጥቅምና ክብር የሚያስከትል ሽልማት ነው መስጠት ያለበት። ስለዚህ እንደገና ተስተካክሎ ሁሉ በዚህ ደረጃ መስጠት ያለበት ይመስለኛል። እንደው የፕሮቶኮል ጉዳይ የኢምባሲዎቹም በጣም ብዙ የፕሮቶኮል ስራ አለና ምናልባት እንግዲህ እዛ ሀገር ያሉ ዲፕሎማቶች እና ኢምባሲም ሊሰማን ስለሚችል ይሄን የፕሮቶኮል ጉዳይ ቢያስቡበትና እንይተው ያገራቸውን አገልግሎት ከተባለ ፕሮቶኮሉን ተጠብቆ ሽልማት
ቢሰጣ
ይሻላል ነው። ትላንትናው ሽልማት ዝም ብሎ በግል እንደተሰጠ ማስተዋሻ ከማየት ያለፈ
አገር
አገልግሎት የተሰጠ ክብርና ጥቅም ያለው ሽልማት አድርጎ መውሰድ ይከብዳል። ይሄንን እንደ ህጻጽ ታዝባለህ።
አዎ ብሔራዊ ቤተ መንግስት ስለተካሄደ ደግሞ አስተዋውሳለን። የልጅነትኛ ድሮ ልጆች አዲስ አበባ ይያልን ፓርቲ ለማድረግ سنፈልግ ቤት ያጥራል ቤት አይኖርምና የጓደኛ ቤተሰቦች የሚያከራዩት ቤት ካለ ነነዛ ቤተሰቦች ከዛን ጊዜ ትልቁ ሩቁ የተባለው አምቦ ናዝሬትና ቢሾፍቱ ነው። ወደዛ ሄደዋል ወይንም ደግሞ ወደ ግብርና መስክ ሄደዋል ከተባለ የነሱም ቤት ከዘበኛ ጋር ተሰማምረን በሩን ከፍተን ገብተን ፓርቲያችን እናደርገን ጨፍረን እንወጣ ነበርና እንደዛም አይነት ነገር ታሰበኝና እሳቸው በሌሉበት መደረጉ በብሔራዊ ቤተ መንግስቱ ትንሽ ፕሮቶኮሉን የሳተ ነው ከሚሉ አቋያና ወደፊት ቢታረምበት ከሚሉ ነው። ሌላ እንኳን ምንም ነገር የለም ጥሩ ነው። ግን ቤተ መንግስት ብሔራዊ ቤተ መንግስት ብለህ አንዳንዴ ደግሞ ስርዓትም እንዲኖረን ለማለት ነው። ወደ እንግዲህ እሱን እዚህ ላይ እንጨርስና ለጊዜው ወደፊት እናወራበታል። ምክንያት ብዙ ነገር ሂደቱ ብዙ ነገሮች ሊያናግሩና ብዙ ነገር የሚያስተምሩ ስለሆነ ወደፊትም በቀጣይነት ልናየው እንችላለን። ስለ ጠቅላይ ሚኒስትር ቀድሞ ጠቅላይ ሚኒስትር ኃይለማርያም ባለቤትም ወይዘሮ ሮማን ብዙ የተነገረላቸው ነገሮች ያልሰማነው በተለይ ህፃናቶችን ወደ 20ሺህ 30ሺህ የሚሆኑ ህፃናቶችን ትምህርት ቤትን ምግብ መመገብ የማይችሉትን የመመገብ እድል ያመቻቹ ናቸው። ያ ትልቅ በጣም ትልቅ ነገር ነው። ምክንያቱም ልጆች ትምህርት ቤት ርቧቸው ሄደው የሚወድቁ ልጆች ስለነበሩ እነሱን 20ሺህ ለመርዳት መዘጋጀትና ማድረጉ ራሱ በዚህ ባጭር ጊዜ ውስጥ በጣም ትልቅ ነውና ሊመሰገኑ ይገባቸዋል። እንግዲህ ወደፊት ደግሞ ስራቸውን የሁኑንም የዶክተር አብይን ባለቤት እንደዚሁ የሚሰሩትን አይተን ደግሞ ለመዘገብን ሞክራለን። እንግዲህ የሴቶች ጊዜ ስለሆነ ሴቶቹን መታየት አለባቸውና እንግዲህ ለማየትን ሞክራለን። ወደ ሌላው ሰድህ የሳምንቱን ሁኔታ የኢትዮጵያ ፖለቲካና የሰላማዊ ሁኔታ የሰላማችን ሁኔታን ስመለከተው በሞያሌ በኩል በጌዲዮና በጎጂ ባህል በብሔር መሐከል ያለው ችግር የተፈናቀሉ ሰዎች አሉ፣ እርዳታ የሚያስፈልጋቸው ሰዎች አሉ። ቦምብም እየተጣለበት እየፈነዳ ያለበትን ቦታ አለ። አምቦ ላይ ሰልፍ አድርገዋል። ሰልፍ ያደረጉት የአንደኛ ደረጃ ተማሪዎችና የሁለተኛ ደረጃ ፕሬፓራቶሪ የሚባሉ እነሱ ናቸው። ከስራም ከድሜም አኳያ የጠየቁት ጥያቄ ማይመጣጠን ነው። ለኔ አይመጣጠንም። ተማሪዎች ናቸው፣ ትምህርት ቤት ገብተው መማር እንጂ ከዛ ውጭ መሄድም አልነበረባቸውም። ግን አምቦ አካባቢ ትንሽ አመጽ የበዛበት ነው። ለማንኛቸውም እነዚህ በተለይ አምቦን ለጊዜው ወይ በሱን ጀምረውና እነዚህ ልጆች ፈቃድ አግኝተው ነው የወጡት። የአስቸኳይ ጊዜ አዋጅ ላይ ነው ያለ ነው እና ይሄ የህግን የበላይ የህግን መዳፈር ሳይሆንም ወይ ከሚሉ አኳያ ነው እና ጥያቄ ውስጥ ተገቢ ነው ወይ በአሁኑ ሰዓት ተገቢ ነው። ማንኛቸውም ጥያቄው ተገቢ ያል መጠየቅ መብት ነው። ግን ከመብት ጋር ተያይዞ የሚሄዱ ደግሞ ግዴታዎችም ደግሞ አሉ፣ ስርዓቶችም ደግሞ አሉ እና እነዚህን ተመልከትና ወደ ጌዲዮ እንሄዳለን።
እንግዲህ የአምቦ ሰልፍ ሰምተናል። ሰላማዊ ሰልፍ ማድረግ ህገ መንግስታዊ መብት ነው። ከዴሞክራሲያዊ ነጻነቶች ውስጥ አንዱ ነው። የሰላማዊ ሰልፍ ቅሬታን መግለጽ፣ ጥያቄዎችን ማቅረብ ህገ መንግስታዊ ነው ይቻላል። ግን ህገ መንግስቱም የሚለው አፈጻጸሙ በደንብ ይወሰናል ነው የሚለው ደንብ ወጥቶለታል። ሰልፎች የሚደረጉት ገጠር ሰልፍ አይደረግም፣ ከተማ ነው ሰልፍ የሚደረገው። ብዙዎቹ የከተማ ማዘጋጃ ቤቶች ይህንን ደንብ የሚያስፈጽሙት እነሱ ናቸው። አንድ ሰው ኃላፊነት የሚወስድ ተቋም ኖሮ ባለቤት ኖሮት በሰዎችም ላይ ጉዳት እንዳይደርስ፣ ሌላ ሰው ጉዳት እንዳያደርስባቸው፣ ሰላማዊ ሰልፈኞቹም በሌላ ሰው ላይ ጉዳት እንዳያደርሱ ረብሻ እንዳይፈጠር ሆስፒታል አካባቢ ጸጥታ ውስጥ መተኛ ያለባቸው ሰዎች እንዳይረበሹ፣ የቤተ እምነት አካባቢ ቀሞና የሚፈልግ ጸሎት እንዳይበጠበጥ፣ እንደዚህ አይነት ነገሮችን የመከላከያ ሰራዊት ያለበት አካባቢ በግርግር ሌሎች ሰዎች ጥቃት የመሰንዘር እድል እንዳያገኝና ኃላፊነቱን የሚወሰደው ሰው እንዳይጠይቅ፣ እነዚህ ነገሮች ለማድረግ ፍቃድ ይጠይቃል። አሁን ሰልፍ ተደረገ ብሎ በሶሻል ሚዲያ እና ያው ቪኦኤ በጣም ነው ደስ የሚለው እንደ ሁሉም ነገር እዚህ ሀገር መንግስት ላይ ተቃውሞ ከተባለ ምን ማያገባው እነሱ ሀገር ልክ አናርኪዝም ያለ ይመስል እዚህም ሀገር አናርኪዝምም ጥሩ ነገር ነው የሚያየው እና እነሱን የነገሩኝ። እኔ አሁን እዚህ ጋር ጥያቄ በህጉ መሰረት ፍቃድ የተሰጠው ሰልፍ ነው ወይ ነው? የአስቸኳይ ጊዜ አዋጅ ላይ ነው ብለሃል። አዎ፣ ግን የአስቸኳይ ጊዜ አዋጁ ዴሞክራሲያዊ ነጻነቶችን መገደብ ይችላል። መሰረታዊ ሰብአዊ መብቶችን ነው እንጂ አንዳንድ የዴሞክራሲያዊ መብቶችና ነጻነቶችን ለጊዜው ሊገድብ ይችላል። አውትካሙ ለጥሩ አውትካም ተብሎ እና እሱም ቢሆን ግን አልከለከለም ሰላማዊ ሰልፍ ማድረግ። ያው ያልተፈቀደ ሰላማዊ ሰልፍ ነው የሚመስለው። በዚህ ደረጃ አስፈቅደዋለሁ ይኸው ጥያቄ እንግዲህ የሁለተኛ ደረጃ እና የአንደኛ ደረጃ ተማሪዎች ከነበሩ ይሄንን ሰልፍ ባለቤት ተማሪዎቹ ተደራጅተው ትምህርት ቤታቸው አይደለም የጠየቀላቸው፣ አልጠየቅም ወይ እነሱ በትምህርት ቤት ውስጥ በተለይ አንደኛ ደረጃዎቹ የህግ ተጠያቂነትም ስለሌለባቸው ሄደውስ በሙሉ ከ18 ዓመት በታች ናቸው።
አዎ፣ እሱን እኮ ምን
ከ18 ዓመት በታች የሆነ ሰው የህግ ተጠያቂነት ስለሌለበት የህግ ግዴታም አይገባም፣ ውልም አይዋልም። ማን የጠየቀው ነው? እኛ ያልተጠየቀ ሰልፍ ነው የተደረገው የሚለውን እናዘነብለው። ይሄ ተገቢ አይደለም። ምን አይነት ነገር ያመጣል? በመጀመሪያ ደረጃ ማንኛውም ጥያቄ መጠየቅ ይቻላል፣ ግን በአስቸኳይ ጊዜ አዋጁ የታሰሩ ሰዎች ይፈቱ፣ ሌሎች ሲፈቱ የእኛ ለምን ታስረው ይቀራሉ ምናምን የሚል ነገር ነው። ይሄ በህግ እየታየ ያለ ነገር ነው። ለጠቅላይ ሚኒስትሩም ያው አንድ ቦታ ተመሳሳይ ጥያቄ ከተጠየቀ ምላሹ ለሁሉም ነው የሚሰራው። ባለፈው ጎንደር ላይ ተጠይቀው የአስቸኳይ ጊዜ አዋጁ ሰላም ያለው ህዝቡ እጅ ነው። ህዝቡ ሰላሙን ከጠበቀ እንደው ዝም ብሎ ወጪ ማውጣት ስለሚሆን አይ እንደው ዝም ብለን እኮ ነው የምንለፋ ብለን የሚነሳ ይሆናል በራሱ ጊዜ። ስለዚህ ምን እኛን ትጠይቁናላችሁ? ሰላሙን በእጃቸው ያለውን አረጋግጡና
እኛና
መኖሩ ይታይ ነው ያለ። ስለዚህ የአስቸኳይ ጊዜ አዋጁ ጋር የተገናኘ ነገርም ካለ መቼም እነዚህ ትንንሽ ህጻናት በዚህ ደረጃ ኃላፊነት ሊወስዱ አይችሉም፣ ግን ሌሎች ከጀርባቸው የገፋፋቸው ሰው መኖሩ የታወቀ ነው። ይሄ ሰውዬ ሰላምና መረጋጋት መኖሩን ያረጋግጥ። ሰላምና መረጋጋት ከሰፈነ በአስቸኳይ ጊዜ አዋጅ የታሰሩ ሰዎች መውጣታቸው የማይቀር ነው የሚሆነው። በዚህ ላይ የተያያዙበትና አሁን ያሉበት ሁኔታ በአስቸኳይ ጊዜ አዋጁ አግባብ ነው አይደለም የሚለው ጥያቄ ነው እንጂ ይፈቱ የሚለው ነገር የህግ የበላይነትን የሚጣረስ ጥያቄም ነው። ይሄ ነገር ከተለመደ በእያንዳንዱ ህግ የማስከበር ፖሊሲ የማስፈጸም እርምጃ ላይ ወጣቶች እየወጡ ይህንን ካላደረግክማ እንዴት ይሆናል እያሉ አይ የለም አይደረግም ሲባል ሌሎች ሰዎች እንዴት አይደረግም ይላችኋል፣ እንዴ ገበያ አድማ አድርጉ እንጂ ነገር ዝጉ እንጂ እየተባለ ሀገሪቷ ውስጥ የህግ የበላይነትን ማስከበር የማይቻልበት ሁኔታ ሊፈጠር ይችላል። ይሄ ማለት ደግሞ አናርኪዝም ማለት ነው። አናርኪዝም በተደጋጋሚ እየተደረገ ይሄ ሊጠየቁ የማይችሉ ሰዎች ነገሮችን ወደ ፈለጉበት መውሰድ የሚችሉና ሌሎች ደግሞ ከጀርባቸው ሆነው የሚመሯቸው መሆኑ ለኢህአዴግ አይደለም ችግሩ። ኢህአዴግ እኮ ከሁለት ዓመት ተኩል በኋላ ከስልጣን ላይ ላይኖር ይችላል። ይሄ ነገር ባህል ሲሆን ሀገሪቷ ውስጥ በአጠቃላይ ማንም ቢመጣ የህግ የበላይነትን ማስከበር የማይቻልበት ሁኔታ ነው የሚፈጠረው። የስርዓት አልበኝነት ባህል ገዢ ባህል ይሆናል። ለሁሉም ሰው ነው የሚያስቸግረው ለማንኛውም። እና እንደ ሀገር ታስቦ ነው የሀገር ጉዳይ ያገባኛል የሚል ቅን ሰው በሙሉ የዚህ አይነት አካሄዶችን ሊከላከል ይገባል። ስርዓት አልበኝነት ካለ ሰላም አይኖርም። ስርዓት አልበኝነት ካለ የህግ የበላይነት አይከበርም። የህግ የበላይነት ከሌለ ልማት የለም፣ የተሻለ ህይወት የለም። ነገሮች ወዴት እንደሚሄዱ አታውቅም። በዘፈቀደ ነው የሚሄዱት። እንደዚህ አይነት ነገር ውስጥ ላለመግባት ተቃዋሚዎች እንዲሆኑ ይሄ አመለካከት የመቅረጽ ባህል የመገንባት ነገር መሆኑን አስበው ለራሳቸው ቢተነቀቁ ጥሩ ነው። ያድግን አይደለም የሚሆነው
ለራሳቸው ነው።
ከተማ ጋር ያየሁት አምቦን አዎ
የጌዲዮና በሞያሌ አካባቢ የተከሰቱ ክስተቶች አሉ። እነዚህም ክስተቶች ሰውየውም እየጠፋበት ነው። ሰላምና መረጋጋት አይደለም። ብዙ ሰዎች እየተፈናቀሉ ነው። ለላል ጨምርልና ሶማሊያ ክልልም ኢትዮጵያ ሶማሌ ክልልም እንደዚህ ችግር አለ የሚል በአሁን እንዳልከው ቀደም ዋና አቀንቃኞቹ የቪኦኤ እነሱ ነግረውናል። ሶሻል ሚዲያው ላይም ተወጥቷል። ግን ዋናው መሰረት ላርግልህ ነው እዚህ ሞያሌ አካባቢ ምንድነው ምክንያቱ? ይሄ ነው የሚባል ነገር የለም። ቦምብም እየመጣ የሚያፈነዱ ሰዎች ካሉ የጦር ልብስ ለብሰው የሚንቀሳቀሱ ሰዎች ካሉና መከላከያ ሲመጣ ከመከላከያ ጋር መዋጋት የሚጀምሩ ሰዎች ካሉ አንደኛ አሸባሪዎች አሉ እዛ ቦታ ላይ ሰላምና መረጋጋት እንዳይኖር ሰዎች እንዲፈናቀሉና የሀገሪቱ ሰላም ወይንም ደግሞ መንግስት የሀገሪቱን ማስተዳደር አይችልም ወደሚል ግድምዳሜ እንዲሄድ የሚያደርጉ አካላት የውስጥም የውጭም ያሉ ይመስላልና እንዴት አየኸው? ሁኔታውስ ዋናው መንስኤውስ ምንድነው? ይሄ ቆየ መንስኤ ነው አዲስ ነገር ላይሆን ይችላል። ግን አሁን ጥሩ ነገር ጀመርን በመንልበት ጊዜ እንደንቀፋት ይሆን ለሚመጣው ለምንድነው?
እንግዲህ አሁን ሁሉም ሰው ስታየው ተስፋ ላይ ነው ያለው። ለአዲሱ ጠቅላይ ሚኒስትር ፋታ መስጠት ላይ ነው ያለው እና ጥሩ ነገር እየጠበቀ ነው። እስካሁን ሂደቱ ጥሩ ነው የሚለው በቃ አጥብቀን ህዝቡ ይሄ ችግር አለብኝ ብሎ አጥብቆ ስለጠየቀ መንግስት የሰጠው ምላሽ ነው። ይሄ ምላሽ የመሰጡ ነገር እርምጃዎች የመሰዱ ነገር መቀጠል አለበት በሚልበት ጊዜ ረብሻ የሚነሳ ከሆነ ይሄ ረብሻ ከህዝብ አይደለም። አሁን ሞያሌ አካባቢ የምታየው ነገር በተለይ በዚህ ደቡብ ኢትዮጵያ ጂጂ ሞያሌ እና እዛ አካባቢ የምታየው ነገር ከህዝብ የመነጨ ልማት ያስችላል። በዚህ ጊዜ ሁሉም ሰው ተስፋ አድርጎ ተረጋግቶ የተሻለ መልካም አስተዳደር፣ የተሻለ የፍትህ ስርዓት፣ የተሻለ ዴሞክራሲ፣ የተሻለ ልማት አፈጻጸም ይኖራል ብሎ ተስፋ አድርጎ የሚጠብቅበት ጊዜ ላይ የሚረበሽ ነገር ነው እና ከህዝቡ ሳይሆን አንድ ይሄንን ማሰናከል የሚፈልግ አካል አለ። እሱ ነው የሚያደርገው። አንደኛ ስታየው በጣም ማሲቭ ነው። አሁን ጌዲዮና በጉጂ መካከል እንዲህ ዘላለም አብሮ የሚኖሩ ሰዎች ናቸው። ግጭት አለ። ድሮም ቀላል ግጭቶች ይፈጠራሉ፣ ወዲያውኑ ያሳርፉታል። ልክ ከዚህ ቀደም ህዝቡ በራሱ ባዳበረው ስርዓት ሊቆጣጠረው እንዳልቻለው እንደ ኢትዮ ሶማሊያና እንደ ኦሮሚያ አይነት ነገር ነው የተፈጠረው። ይሄ የህዝብ ግጭት ሳይሆን በመሀከል ከሌኮ እንዲል ያደርግ ነው። እንዴ ይሄን ሲያደርግህ እንዴ ዝም ትላለህ እየተባለ እየተቆሰቆሰ የተፈጠረ መሆን ነው ያው። በጣም ከፍተኛ ሰው ነው የተፈናቀለው። አሁን ጌዲዎች ዲላ ነው መሰለኝ ዋና ከተማ የዞኑ ዲላ ከተማ ላይ ያለውን ተፈናቃይ ብታይ በጣም ከፍተኛ ነው። እና ተወላጆች ልክ ከኢትዮጵያ ሶማሌ ተፈናቅሎ እንዳሉት ኦሮሚያ ውስጥ እና ከኦሮሚያ ተፈናቅሎ ሶማሌ ውስጥ እንዳሉት መጠለያ ውስጥ ነው ያሉት። የአስቸኳይ ጊዜ የምግብ እርዳታ፣ የዘላቂ ማቋቋም፣ ወደ ቀድሞ ሁኔታ የመመለስ ጉዳይ አጀንዳ የሆነበት ሁኔታ ነው የምናየው። እና የዚህ የሞያሌውም ተመሳሳይ ነው። እንግዲህ ወደ ሶማሌ አካባቢም የመጀመር ዝንባሌ ሊኖር ይችላል። እነዚህ ዳር የሀገሪቷ ዳርቻ አካባቢዎች የሚነሱ ግጭቶች ደግሞ አንድ ለምን ይመቻሉ? ብዙ ሰው ድንበር ለቆ እንዲፈናቀል ያደርጋሉ። ዳር ላይ ስትሆን ወደዛ መሸሽ ሊቀርብ ይችላል፣ ወደ ውጭ ሰዎች ይፈናቀላሉ። እና ኢትዮጵያ በዚህ ስደተኞችን በመቀበል በቀጠናዊ የሰላም ደሴት በመሆን ያላትን ገጽታ ያጠፋዋል። ይኸው እርስ በርስ ግጭት እንደ ሱዳን እንደ ሶማሌ ሰው እየተፈናቀለ ነው የሚል ኢምፕሬሽን ይፈጥራል። በሌላ በኩል እዛ አካባቢ የሚፈጠሩ ግጭቶች ህግና ስርዓት የማስከበሩ ስራ አስቸጋሪ ስለሚያደርገው ሌሎች ገብተው አገሪቷን ማተራመስ ስለሚፈልጉ ሰዎች በር የሚከፍትበት ሁኔታ አለ። ሶስተኛ ደረጃ በአጠቃላይ ሀገሪቷ ውስጥ መንግስት ህግና ስርዓትን ማስከበር አልቻለም፣ ከመንግስት ቁጥጥር ውጭ የሆነ ቀውስ ተፈጥሯል የሚል ነገር መፍጠርና ቀውስ ስላለ ለቀውስ መፍትሄ በሚል ሌሎች ወደ ስልጣን ሊመጡባቸው የሚችሉ ነገሮችን ለመቆስቆስና ይሄ አሁን ያለውን ተጨባጭ ነገር እንደ ማሳያ በማቅረብ ዓለም አቀፍ ድጋፍና ግፊትንም ለማድረግ የሚደረግ ነገር ነው። ስለዚህ በዋናነት ይሄ ነገር የሚጎዳው ህዝቡን ነው። አንደኛ ስርዓቱን ለማፍረስ የሚፈልጉ ወገኖችን ይጠቅማል። ለሀገሪቱ አጠላቶች ይጠቅማል። ጠፋሽ ሲሏት የነበረችው ሀገር በጣም ተስፋ ሰጪ ሁኔታ ላይ መሆኑ ያስነግጣቸው ብዙ ወገኖች ነው ያሉት። ወደ ነበረበት መመለስ የሚፈልጉ ናቸው። ይሄ ህዝቡን ነው የሚገደው በመጀመሪያ። ኢህአዴግ ግን አይደለም የሚጎዳው። ኢህአዴግ እኮ ሰዎች ያሉበት ሀገሪቷን ለማስተዳደር ኃላፊነት የተረከበ ቡድን እንጂ ከሌላ ሰው የተለየ የሚጎዳው ነገር የለም። በቃ ሀገሪቷ ከፈረሰች እና ከአቅሙ በላይ ከሆነ እንደ ሰው ነው፣ እንደ ሰዎች ናቸው።
እንደ ሰው ትክክል።
አጠቃላይ የሀገሪቷ ዘላቂ እጣ ፋንታና ህዝቡ የነገ ተስፋ የሆኑ ህጻናት ናቸው የሚጎዱት። የፈረሱ ሀገሮችን አይተናል እኮ። የቅርብ ጊዜ መፈራረስ የጀመረችው የመን፣ ቀደም ሲል የፈረሰችው ሶማሊያ፣ የሶሪያን ነገር አይተናል።
ሶሪያ፣ ሊቢያ።
እሱ አደጋ የትኛውም ሀገር ሊደርስ እንደሚችል ማወቅ አለበት። ስለዚህ አይ የለም ይህን ረብሻ የሚያነሱት እንደዚህ ወደዚህ አደጋ ውስጥ ሊደርሱ የሚፈልጉ ሰዎች ስለሆኑ ዞር በሉ ማለት አለበት። መንግስትም ይሄ የዚህ አይነት አቅጣጫ ያለው መሆኑን አይቶ በሚዲያ ስራውም በአመለካከት ቀረጻ ስራውም በፕሮፓጋንዳ ስራውም ውስጥ ከቶ ህዝቡን ማባነን አለበት እና በአጠቃላይ ከዚህ የመነጨ ሆኖ ነው ያገኘው።
እስከ መቼ ነው ታዲያ እነዚህን ነገሮች እስከ መቼ ልንሄድ እንችላለን? አሁን ጥያቄው እኮ ምልክ እኔ አሁን የአምቦን ተከትሎ ማን ነው ዶክተር መራራ የተናገሩትንም አዳምጣል። ባለፈውም ሳምንት ተናግረዋል፣ በዚህ ሳምንትም እዚህ ፕሮግራም ላይ ተናግረዋል። ትኩረት አድርገው ለመናገር የፈለጉት ልጆቹም አሁን ቅድም ያነሳሁ አንድ ነገር ከበስተጀርባቸው ሰው እንዳለ ያሳያሉ። የልጆቹን ጥያቄ መሰል ነገር ዶክተር መራራ ደግመውታል። እንደውም ዶክተር መራራ ከአዋጁ በኋላና ዶክተር አብይ ከመጡ በኋላ ይህን ያህል ሰው ተገደለ፣ ይህን ያህል ሰው ተገደለ ብለው ሊስት ማውጣት ጀምረዋል። ይሄ ከዚህ በፊት የዛሬ ሶስት ዓመት የአዲስ አበባ ማስተር ፕላን ላይ የዶክተር መራራና የእሳቸው ሰዎች ያደርጉት የነበረውን አይነት ነገር ነው እኔ ያየሁትና ቀጣይነት እንዳይኖረው የዚህ አዲሱ ጠቅላይ ሚኒስትር ስራ ቀጣይነት እንዳይኖረው፣ ቀጣይነት ካለው ደግሞ ከህዝብ ውጭ ምንም አይነት ነገር ማድረግ እንደማይችሉ ሲያውቁት ያችው የምትፈለግ የስልጣን ሽርፍራፊ ለማግኘት የሚኬድ ሂደት ይመስለኛልና እኔ እሱ እያሳሰበኝ ነው የመጣው። እና በተለይ ደግሞ ከነሳሁም የዳር ሀገር ያሉት ክልሎቻችን ሰላም ከሌላቸው የውጭ ጠላት በቀላሉ ሊገባበት የሚችል እና የተዘጋጁ ያሰፈሰፉ ስላሉ እሱም ነው ትንሽ የሚያሳስበኛለሁ።
ስልጣንን ህዝብ ላይ እኮ አመኔታ የሌላቸዋል። ይኸውልህ አንድ የሚያውቁት ነገር ምን መሰለህ? እነዚህ አሁን ኦፌኮን በለው ወንድም በለው ከተማ ላይ ሰው ጠርቶ ሆ ብሎ ሲወጣ ብዙ ሰው ሊመስል ይችላል እንዲህ ሀገር ያንቀጠቀጠ ነው፣ ይሄማ እንዴት ተሸነፈ ነው የሚያስብለው። ግን እሱ ለውክልና የሚያበቃ የህዝብ ድምፅ ድጋፍ መኖሩን አያሳይም። ደጋፊ እንዳለ ነው፣ ብዙ ቁጥር ያለው ደጋፊ እንዳለ ያሳያል እንጂ እንደምታሸንፍ አያሳይም። ስለዚህ እዚህ ላይ ብዙዎቹ ይሄ ደጋፊያቸው አደባባይ ወጥቶ ሲጮህ ብዙ ይመስላል እንጂ ኮረጆ በገባ ድምፅ ሲቆጠር ያ ጭጫለው በጣም በርካታ ሆኖ ሊሸነፉ እንደሚችሉ ያውቁታል። እዚህ ላይ አመኔታ የላቸውም። ስለዚህ ስልጣንን ከኮረጆ ሳይሆን በቅርጫ ማግኘት የሚፈልጉ ሰዎች አሉ። ስልጣንን በቅርጫ ማግኘት የምትችለው ደግሞ መንግስት እንዳስወገድና በቃ ሌላ መንግስት እንመስረት የሽግግር መንግስት ብለህ ስትቀመጥ የሽግግር መንግስት ውክልና ስለሌለው እዛ ጋር በቅርጫ ነው የምትካሰለው። ቅርጫ ላይ ደግሞ እንደዚሁ የውክልና ጉዳይ ስላልሆነ ሆ እያስባል ከአደባባይ ላይ እያወጣ በላይ መስለ ስልጣን ከቅርጫው ላይ ብዙ የመውሰድ እድል ይኖራል። ይህን ተስፋ የሚያደርጉ ሰዎች ሁሉ ናቸው።
የመውሰድም የማጣትም
በቅርጫ ማግኘት የሚፈልጉ
የመውሰድም የማጣትም በዛው መሀል ግን የሚጎዳ ደግሞ ሀገር እንዳለ ደግሞ ይረሱ ናቸው ብዙዎቹ። ምክንያቱም ከዛ ሽሚያ ላይ አነሰኝ የሚለው ሰው ሌላ ጭቅጭቅ ሊያመጣ ይችላል፣ ወይም ደግሞ ከሌ በደለኝ ብሎ ሊል ይችልና ችግር ውስጥ ነው ገቡ። የመጨረስ ካለችን ሰዓት አኳያ አንድ ጥያቄ ነው ጠይቅ፣ ምክንያቱ ቅዳሜ ልንመለስበት እንችላለን። የወልቃይትን ጉዳይ በተመለከተ ባለፈው የጠቅላይ ሚኒስትር አብይ ንግግር ላይ ህገ መንግስቱ ሊፈታው የማይችለው ነገር የለም፣ ሁሉም ነገር በህገ መንግስቱ ይስተናገዳል ብለዋል። የሚሰማ ሰው ካለ ነው ያንተ ህገ መንግስቱ የምትባሏ ነገር ህገ መንግስቱ ላይ ምንድን ነው ያለችው? ምክንያቱም ይሄን ማተኩርልህ አጠገብ ያሉ ነገሮች ስላሉ ይሄ ና ከዛ ቋያ እንዴት አየኸው? አጠራርግና መልስልኝ ለዛሬ ለቅዳሜ እናዞራለን። ምክንያቱም በዛ ላይ
እሺ ለቅዳሜ እናዞራለን። ይሄ ጉዳዩ ሰፊ ነው። በመጀመሪያ ደረጃ የወልቃይት ጥያቄ የወልቃይት ጉዳይ የሚሉት ነገር የማንነት ጥያቄ ይሁን የወሰን ጥያቄ የድንበር ጥያቄ በግልጽ አይታወቅም። አሁን መጀመሪያ ይሄ ነው በግልጽ መለየት ያለበት። የወሰን ጥያቄ ከሆነ ህገ መንግስቱ በአንቀጽ 48 ላይ ያከላለው ለውጦች በሚያስፈልጉበት ጊዜ ብሎ ያስቀመጠው አለ። የክልሎች ወሰን በሚመለከት ጥያቄ ተነሳ እንደሆነ ጉዳይ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝቡን አሰፋፈርና ፍላጎት መሰረት በማድረግ ይወስናል ይላል። እንግዲህ በዚህ ረገድ ሁለቱ ክልሎች ታስታውስ እንደሆነ የትግራይና የአማራ የሰላም ኮንፈረንስ ከተደረገ በኋላ እዛው ድንበር አካባቢ ሁለቱም ርዕሰ መስተዳድራት ሄደው የአካባቢ ሀገር ሽማግሌዎች ነዋሪዎች ተሰብስበው መክረው ዘክረው ይሄኛ ወደዚህ ይሄኛ ወደዚህ ብለው ተካለው ነበር። ይሄንን ነው የምናውቀው። እንግዲህ በሁለቱ ክልሎች ስምምነት ማለት ነው። አሁንም ቢሆን ይሄንን መቃወም ይቻል ይሆናል። ይሄንን ከተቃወሙ ደግሞ እንግዲህ ሁለቱ ክልሎች አሁንም እንደገና ጉዳዩን እንዲመለከቱት የለም ካልቻሉ ደግሞ ወደ ፌዴሬሽኑ የሚሄድበት ሁኔታ ነው የሚኖረው። ግን የዚህ የአከላለል ጉዳይ ይሁን አይሁን ራሱ
ጥያቄው
እንግዲህ የማንነት ነው ከተባለ ደግሞ እንደ ባጭሩ ነው እንግዲህ እዚህ ላይ በጣም ብዙ ነገር ማውራት ይችላል። የማንነት ጥያቄ ከሆነ በአንቀጽ 47 ላይ ተቀምጧል። የማንነት ጥያቄ በህገ መንግስቱ ምላሽ የሚያገኝበት በመጀመሪያ ደረጃ ምንድን ነው የሚለው ይሄ አንቀጽ 47 ላይ በዚህ አንቀጽ ክልሎቹን ይዘረዝራቸውና ዘጠኙን ክልሎች ይዘረዝራቸውና በንዑስ አንቀጽ 1 ላይ እነዚህ በንዑስ አንቀጽ ላይ የተመለከቱት ክልሎች ውስጥ የተካተቱ ብሔሮች ብሔረሰቦችና ህዝቦች በማንኛውም ጊዜ የራሳቸውን ክልል የማቋቋም መብት አላቸው ይላል። ክልል የሚለው የአስተዳደር መዋቅር ነው የሚያጠቃልለው። በወረዳም ደረጃ በዞንም ደረጃ ልክ ስልጤዎች
የራሳቸውን
እንዳገኙት ቅማንቶች እንዳገኙት እነዚህ ነው የሚያጠቃልለው። የየራሳቸው ክልል የማቋቋም መብት አላቸው ይላል። የማንኛውም ብሔር ብሔረሰብ ህዝብ ራሱን ክልል የሚያስተዳድርበት መዋቅር የመመስረት መብት ላይ የሚውለው የክልል መመስረት ጥያቄው በብሔሩ ብሔረሰቡ ወይም ህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት ማግኘት ሲረጋግጥና ጥያቄው በጽሁፍ ለክልሉ ምክር ቤት ሲቀርብ ይላል። ለምሳሌ ቅማንት ላይ እንትን ላይ ወልቃይት ላይ የማንነት ጥያቄ ተነሳ ካሉ ትግራይ ውስጥ ነው አይደለ የአማራ ብሔረተኝነት ጥያቄ ነው የሚሉት።
አዎ
እዛው የዞን ወይ የወረዳ ክልል ውስጥ ነው ይሄ ጥያቄ የተነሳው። ስለዚህ መጀመሪያ ለዛ ክልል ለዛ ለወረዳውም ይሁን ለዞኑ ያ ጥያቄ ያነሳ ህዝብ የሚኖርበት ዞን ውስጥ ወይም ወረዳ ውስጥ ላለ የህዝብ ተወካዮች ምክር ቤት ነው የሚቀርበው። ከዛ በኋላ በሶስተኛ ድምፅ ካሳለፈው አይ በቃ ይሄንን ነገር በሶስተኛ ድምፅ በሁለት ሶስተኛ ድምፅ ስላለፈ ክልሉ ይመልከተው ብሎ ወደ ክልሉ ይመጣል። ጥያቄ የቀረበለት የክልል ምክር ቤት ጥያቄው በደረሰው በአንድ አመት ጊዜ ውስጥ ለጠየቀው ብሔር ብሔረሰቡም ህዝበ ውሳኔ ያደራጃል። ክልል የመስረት ጥያቄው በብሔሩ ብሔረሰብ ወይም ህዝቡ ውሳኔ በአብላጫ ድምፅ ሲደገፍ ያልፋል። አሁን ወደ ፌዴራል ወደ ፌዴሬሽን ምክር ቤት ወደ ፌዴራል መንግስት የሚመጣው በዚህ መንገድ መፈጸም የማይቻል ሆኖ ይቀርብቻ ነው። አሁን እንግዲህ የወልቃይትን የማንነት የብሔር ማንነት ጥያቄ ነው የሚሉ ከሆነ እዛው ትግራይ ውስጥ ነው
መሆን ያለበት።
ምን የአማራ መሆን አለብኝ የሚለው ጥያቄ ተነሳ። እነዚህ ሰዎች ለወረዳ ወይ ለዞኑ ነው የሚያቀርቡት መጀመሪያ። አሁን ግን ይሄን አይደለም ሲሆን የምናየው። አሜሪካም ጭምር ያሉ ጎንደርም ጭምር ወሎም ጭምር የሚኖረው ሰው ነው የአማራ ብሔረተኝነት ጥያቄ የሚለው። በውክልና ጥያቄ ማቅረብ አይቻልም። የማንነት ጥያቄ ባለቤቱ ራሱ ስለሆነ የሚጠይቀው ጥያቄው ከዛው ወደ ትግራይ ክልል መጥቼ በትግራይ ስር ተዳደርኩ እኔ ግን አማራ ነኝ የሚለው እዛው ያለው ሰው ነው ይህን ጥያቄ ማንሳት ያለ።
አማራ
ክልል በዚህ ደረጃ የተነሳ ነገር አላየ።
አማራ ክልል የኦሮሞ ብሔረሰብ መስተዳደር አለ ራሱን የቻለ እንደዛ ለማድረግ ነው። እዚህኛው ላይ ችግሩ ምንድን ነው? ቀደም ብሎ ከኢህአደግ ልክ ሲገባ ጀምሮ በኢህአፓዎች እና በደርጎች ሌሎችም ሰዎች የተስተጋባ ፕሮፓጋንዳ ስለነበረ የሚሽርም ነገር አይደለም። አንድ ሁለተኛ ነገር በዛ አካባቢ ደግሞ ብዙ ትጥቅ ትግል ተካሂዶም ስለነበረ የሳም መንስኤ ሊሆን ይችላል። ግን ለማንኛቸውም ጥንቃቄ በተሞላበት ሁሉም ሰው ማስረዳት መቻል አለባቸው። ይሄ አንደኛው ክልል ውስጥ ተቀምጦ ሌላ ክልል ውስጥ ልዘዝ ማዘዝ አለብኝ ይባለው ነገር መቆም አለበት። ክልሎች ራሳቸውን ችለው ራሳቸው መናገር መቻል መናገርና ማስተካከል ያለባቸው ስነ ስርዓት ማስከበር ያለባቸው ይመስለኛል። ለማንኛቸው ሰዓታችን እዚህ ላይ ተጠናቀቀለች። እንግዲህ ይሄ ነገር በመልስልን ማንሳትም አለበት ምክንያቱም ብዙ ተደጋጋሚ ጥያቄዎች እናነሳለን። ለዛሬ ግን ስለ ትብብር
አሁን ባጭሩ ነው ያየነው። በሰፊ መተንተን ይቻላል ለጨባጭ ካለ ሁኔታ ጋር።
በጣም ጥሩ። በጣም ነው ማመሰግነው ለትብብር። ለዛሬ እዚህ ላይ እናበቃና በሚቀጥለው ልሰፋ እናረጋለን ሌሎችን ፕሮግራሞች ይሰራ። አድማጮች ስካውን ያደመጣችሁት የኢትዮጵያ ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰላልፈውን ሀገር በዚህ ሳምንት የተሰኘ ሳምንታዊ ዝግጅታችን ነው። ዝግጅታችንን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም ደግሞ በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን እያመሰገን ለሚቀጥለው ሳምንት እስከምንገናኝ ድረስ ሰላም፣ ፍቅር፣ ደስታ፣ አንድነት ለሀገራችን ለህዝባችን። ደህና ሁኑ። Let's all the judge by them, Zuria Hulu.